የሱዳን ኃይሎች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን እርምጃ ዓለም አቀፍ ሕግን የጣሰ ድርጊት እንደሆነም አስገንዝቧል። በሁለቱ ሀገሮች መካከል ያለው የድንበር ችግር እስኪፈታ ቀደም ሲል በደረሱበት መግባባት በነበሩበት እንዲቆዩ ሚኒስቴሩ አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡትን መግለጫ የተከታተለው መለስካቸው አማሃ ዝርዝር አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ በኢትዮጵያና በሱዳን ድንበር አካባቢ የሱዳን ኃይሎች ዛሬም የኢትዮጵያን ድንበር እየገፉ እንደሆነ ቃል አቀባዩ አምባሳደር ዲና ሙፍቲ አስታወቁ። ካለፉት ሳምንታት ጀምሮ በተደጋጋሚ እንደተጠቀሰው በተናገረ ሁኔታ የሱዳን ታጣቂ ኃይሎች ወደ ኢትዮጵያ ድንበር ውስጥ የመግባት እንቅስቃሴ ላይ እንደሚገኙ የተናገሩት አምባሳደር ዲና ሙፍቲ የዚህን ድንበር ታሪካዊ አመጣጥና ሁለቱም ሀገሮች ቀደም ሲል የደረሱበትን ስምምነት በዝርዝር አስረድተዋል።
ደጋግመን ማለት የምንፈልገው ነገር የሁለቱ ሀገሮች ድንበር 100 ዓመት የቆየ ድንበር ነው። በ1902 በነጮቹ አቆጣጠር ተከልሎ የነበረው ድንበር በወቅቱ በእንግሊዝ ቅኝ ግዛት ሱዳን ተይዛ በነበረበት ወቅት መጀር ጎየን የተባሉ ሰው ብቻቸውን የከለሉትን ኢትዮጵያ ያልነበረችበትን ድንበር ነው። ይህንን ግን 1972 ሁለቱ ሀገሮች መካከል በተደረገው ኤክስቼንጅ ኦፍ ኖትስ በ1972 ማለት ነው በነጮቹ አቆጣጠር ይሄ ድንበር 1902 ተከልሎ የነበረው እንደዛው ይቆይ፣ ነገር ግን ይሄ ድንበር በወቅቱ የተከለለው ኢትዮጵያ ያልነበረችበት በአንድ ወገን ብቻ ስለነበረ እንደገና ለመከለል ስራ እንጀምራለን ተብሎ በ1972 ሁለቱ ሀገሮች ኖት ተቀያይሯል። ይህን ኖት በተባበሩት መንግስታት ድርጅት ውስጥ ዲፖዚት ያደረጉት ሱዳኖች ጭምር ናቸው። የሱዳን መንግስት በወቅቱ የነበረው በተባበሩት መንግስታት ድርጅት ብቻ ሳይሆን በአፍሪካ ህብረትም ዲፖዚት አድርገውታል። ስለዚህ በዚህ መሰረት ድንበሩ እስከሚካለል ድረስ ሁለቱ ሀገሮች በመግባቡበት ሁኔታ አሁን ባለው ሁኔታ ቆይ የሚል ነው የነበረው።
ይህን በሁለቱ ሀገሮች መካከል የሚገኘውን ድንበር ዓለም አቀፍ አሰራርን በተከተለ መንገድ እንደገና ለማካለል ላለፉት 48 ዓመታት ያህል የተለያዩ ስራዎች ሲሰሩ እንደቆዩም አምባሳደር ዲና አስታውሰዋል። በወቅቱ ለዚሁ ስራ የጋራ ቴክኒክ ኮሚቴ፣ የጋራ ድንበር ኮሚቴና የጋራ ከፍተኛ ፖለቲካ ኮሚቴ ተመስርቶ የተለያዩ ተግባራትን ሲያከናውኑ መቆየታቸውንም ገልጸዋል። ይሁንና ይህ ስራ እየተከናወነ ሳለ ካለፉት ጥቂት ሳምንታት ወዲህ ሌላ ሁኔታ ተፈጥሯል ይላሉ ቃል አቀባዩ።
ይሄ በዚህ እንዳለ ነው። በሰሜኑ የሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይህን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያና የሴኩሪቲ ኃይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል ጀመረው፣ አሁንም ይህን ሁኔታ አላቆመም የሚል ነው ዛሬው መልእክታችን። ይህ ህገወጥ ተግባር ዓለም አቀፍ ህግን የሚጥስ ነው። የሱዳንንም የኢትዮጵያንም ጥቅም አያስጠብቅም። በሌሎች ኃይሎች የሚገፋ ነው እያልን ነው ያለ ነው። ኢትዮጵያ ይህንን በትዕግስት ያየችበት ምክንያት ይህንን ግጭት ሪጂናላይዝ ማድረግ ፍላጎት ስለሌላት ሁኔታዎችን ወደ ነበረበት መልሶ ትክክለኛውን የማካለሉን ስራ ውስጥ እንድንገባ ፍላጎት ስላላት፣ ኢትዮጵያ ሁልጊዜም ቅድሚያ ለሰላም ስለምትሰጥ ዓለም አቀፍ መርሆችን ስለምታከብር ብቻ ነው። ይሄ ግን ገደብ እንዳለው እና በተቻለ መጠን ደግሞ ከሁሉ በላይ የሁለቱን አገሮች በማጋጨት የፖለቲካ ትርፍ ለማግኘት የሚፈልጉትን ወገኖች ላለመጥቀም ነው፣ የእነሱን ካርድ ላለመጫወት ነው የሚል ነገር ነው። በእኛ በኩል ያለው ይህንን ተውት አዋጣችሁም።
በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ኢትዮጵያ፣ ግብፅና ሱዳን የጀመሩት ድርድር በሰበብ አስባቡ እየተቋረጠና እየተጓተተ እንደሚገኝ አምባሳደር ዲና ተናግረዋል። ባለፈው እሁድ በሶስቱ ሀገሮች የውጭ ጉዳይና የውሃ ሚኒስቴሮች በተደረገው ስብሰባ ላይ የሱዳን ወገን ኤክስፐርቶች የሚነጋገሩበት ቢጋር ወይንም ተርምስ ኦፍ ሬፈረንስ ካልቀረበና በአፍሪካ ህብረት ካልጸደቀ ለመደራደር ፈቃደኛ እንዳልሆኑ አስረድተዋል አምባሳደር ዲና ሙፍቲ።
እዚህ ላይ የተስተዋለ ያለው አንዴ ይሄኛው ሀገር ሌላ ጊዜ ያኛው ሀገር ተራ በተራ ወጣ ገባ እያሉ ያሉበት ሁኔታ ነው ያለው። ምናልባትም በአፍሪካ ህብረት እየተደረገ ያለውን ድርድር በዛ መድረክ መፍትሄ እንዳይገኝ የማዘግየትና ጉዳዩን አሰልቺ በማድረግ ምናልባትም ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲሄድ ወይም የሚቀጥለው ፕሬዚደንት ኮንጎ ነው የሚሆነው እዛ ጋር እንዲሄድ ፍላጎት ይኖራል ተብሎ ሊገመት ይችላል። ለማንኛውም ግን በኢትዮጵያ በኩል አሁንም የዚህ ሶስትዮሽ ድርድር ስኬታማ እንዲሆን ድርድሩን የመቀጠል በድርድሩ እንደሌላ ጊዜ ሁሉ ሙሉ በሙሉ የመሳተፍ ሁልጊዜ እንደምንለው ሁለቱም ሁሉም ሶስቱም ወገኖች የሚያሸንፉበትን ስልት ነው እየተከተልን ያለ ነው። በሰበብ አስባቡ የሚወጡት አሁንም ሌሎች ናቸው። ይሄ እንግዲህ በዚህ ሁኔታ አሁንም ተንጠልጥሎ ያለ ጉዳይ ነው ማለት ነው። የሶስትዮሽ ድርድር በህዳሴ ግድብ ላይ
ቃል አቀባይ ወጭማሪን ባለፈው ሳምንት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአውሮፓው ህብረት የውጭ ጉዳይ ሚኒስትር ጆዜፍ ቦረል ጋር በሰሜኑ የኢትዮጵያ ክፍል ስላለው የሰብአዊ ድጋፍና መልሶ ግንባታ እንደተመለከተ መወያየታቸውን ገልጸዋል። የተገፉ ዜጎችን ወደ ሀገር በመመለሱ ስራም ባለፈው ሳምንት ከሳውዲ አረቢያና ከሌሎች መካከለኛው ምስራቅ ሀገሮች ከ700 በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን ገልጸዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።